ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤነስትልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 20 ቀን 2013 ዓመተ ምህረት ነው። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥቅምት 20 ቀን 332 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በየሳምንቱ አርብ የሚቀርበው ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ዝግጅታችን ከዜናው በመከተል ይቀርባል። በማስከተል አሸጋጋሪ ኮሎኔሎች አዳናጋሪ ሹም ሙሉን የሳቱ ዜጎች በሚል ርዕስ በሃማ ቱማ ከቀረበው ጽሑፍ አንጃን በሚመለከት የወጣውን ክፍል 4 አቅርበን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና።
የወያኔ ቡድን በአገዛዙ ለሰሜን እዝ የተመደበውን ብርጋዴር ጀነራል ጀማል መሐመድ መቀሌ አውሮፕላን ማረፊያ ሲደርስ ወደ መጣበት የመለሰ መሆኑ ታውቋል። የወያኔው ቃል አቀባይ ጌታቸው ረዳ ለዜና ተቋሞች እንደገለጸው በአዲስ አበባ በስልጣን ላይ ያለ ቡድን የስልጣን እድሜውን ስለጨረሰ ህገወጥ ነው ካለ በኋላ በዚህ ቡድን የሚደረግ ማንኛውንም አይነት ምደባ አንቀበልም ብለዋል። በኮሎኔሉ የሚመራው አገዛዝ በወያኔ ተደጋጋሚ ውርደት የደረሰበት ነው ሲታወቅ፣ ቀደም ብሎ እነ ጌታቸው አስፋን ለመያዝ ወደ መቀሌ ሄዶ የነበረው የፌደራል ፖሊስ ጦር በወያኔ ለሳምንታት ታግቶ በድርድር መለቀቁና የሰሜን ጦር ሰራዊት ቦታውን ለቆ ወደ ማዕከል ሲመጣ በወጣቶች እንዳይንቀሳቀስ የተደረገው ከቅሌቶቹ የተወሰኑ መሆናቸው ይታወቃል። ወያኔ ቡድንና በአገዛዙ መካከል ያለው ጥረት ከቀን ወደ ቀን እየተባባሰ መሄዱ አሳሳቢ የሆነበት የአገዛዙ ኮሎኔል አርብ ጥቅምት 20 ቀን ከፍተኛ የጸጥታና ወታደራዊ ባለስልጣኖችና የክልል መሪዎችን ሰብስቦ ሲመክር መዋሉ ተዘግቧል። በሆሮ ጉዱሩ አውራጃ በኡመሩ ወረዳ የአማራ ተወላጆች በማንነታቸው የተገደሉ መሆናቸው ተነገረ። ከመስከረም ወር ጀምሮ በአካባቢው አሰው ኑሯቸው የሚገፉ ከአምስት የሚበልጡ የአማራ ተወላጆች በተለያዩ ቀናት በአሸባሪ ታጣቂዎች የተገደሉ ሲሆን ሐሙስ ጥቅምት 19 ቀን ሁለት ሰዎች መገደላቸው ነዋሪዎቹ ለዜና ተቋሞች ገልጸዋል። የአካባቢው ባለስልጣኖች ለአሸባሪዎቹ የተካሄደው ግድያ በማንነት ላይ ያነጣጠረ አይደለም በማለት ሁኔታውን ለማድበስበስ ይሞክሩ እንጂ የሟቾቹ ዘመዶች ሁሉም የአማራ ተወላጅ መሆናቸው ዘርዝረው ተናግረዋል። የምርጫ ቦርድ የተባለ ተቋም ለስሙላ ምርጫ በዚህ አመት ግንቦት ወይም ሰኔ ውስጥ ሊደረግ መታቀዱን አስተዋቆ ለኮሮና ቫይረስ ጥንቃቄ የተደረገ የምርጫውን ቅስቀሳ ለማካሄድ 1.1 ቢሊዮን ብር ተጨማሪ በጀት የጠየቀ መሆኑን አስተዋቋል። አፍሪካ ትኩረት አድርጎ የህዝብን አስተያየት በማካተት ጥናት የሚያካሄደው አፍሮ ባሮ ሜትር የተባለ ተቋም በቅርቡ ባካሄደው የአስተያየት መለኪያ ጥናትና በርካታ ኢትዮጵያውያን ዲሞክራሲያዊ ስርዓትን እንደሚደግፉ አረጋግጠዋል። 90% የሚሆኑ ኢትዮጵያውያን ዲሞክራሲያዊ ስርዓት ሲደግፉ፣ በአንጻሩ ዲሞክራሲያዊ ያልሆኑ ስርዓቶችን ማለትም የአንድ ፓርቲ አገዛዝ ወታደራዊ መንግስትና በአንድ ግለሰብ የሚዘወር አገዛዝ እንደማይቀበሉ ገልጸዋል። 50% የሚሆኑ ኢትዮጵያውያን የጥናቱ ተሳታፊዎች በሀገሪቱ ያለው ዲሞክራሲያዊ ጉድለት ያለበት መሆኑን ሲያመለክቱ 65% የሚሆኑ ደግሞ በራሱ ከሚወስን መንግስት ይልቅ ለዜጎች ተጠያቂ የሆነ መንግስት እንደሚፈልጉ ገልጸዋል። አገዛዙ የአዲስ አበባ ከተማን የህዝብ አስተሳሰር ለውጦ ከተማዋን በኦሮሚያ ክልል ውስጥ እንድትጠቃለል ለማድረግ በህገወጥ መንገድ የከተማዋ የነዋሪነት መታወቂያ ሲሰጥ መቆየቱ በተደጋጋሚ ተዘግቧል። ህገወጥ ስራውን በማጋለጥ የዜግነት ግዳታቸው የፈጸሙ በየክፍለ ከተማ ሲሰሩ የነበሩ ጀግኖች ሰራተኞች ከስራ መባረራቸውና አንዳንዶቹም ተይዘው ለተወሰነ ጊዜ መታሰራቸው ይታወቃል። አርብ ጥቅምት 20 ቀን የአዲስ አበባ ከተማ አስተዳደር ባለስልጣኖች በሰጡት መግለጫ ህገወጥ መታወቂያዎች በብዛት መሰጠታቸው በጥናት የተደረሰበት መሆኑ አምነው ከዚህ ድርጊት ጋር ንክኪ በነበራቸው 78 ባለሙያዎች ላይ ከማባረር ጀምሮ በፍርድ ቤት ክስ እንደተመሰረተባቸው ገልጸዋል። ባለስልጣኖቹ በተጨማሪ ባደረጉት ማብራሪያ ብዙዎች መታወቂያን የሰጡት የራስ ጥቅምን ከማሳደድ እንጂ የህዝብ አስተሳሰር ለመቀየር አይደለም ብለዋል። የባለስልጣኖቹ ማብራሪያ በጽኑ የሚቃወሙት የከተማ ነዋሪዎች መታወቂያዎቹ በአብዛኛው ለኦሮሞ ተናጋሪዎች መሰጣታቸው ብቻ የከተማውን የህዝብ አስተሳሰር ለመለወጥ የታቀደ መሆኑን ያረጋግጣል ካሉ በኋላ ይህን ወንጀል ከጀርባ ሆነው ሲፈጽሙ የነበሩ ኃላፊዎች እስካሁን ተይዘው ያልተጠየቁ መሆናቸውን ይናገራሉ። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
I love you.
ደብዳቤዎች አምድ የፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ድረስ ለፍኖተ ዲሞክራሲ ሬዲዮ እንደምን ሰንብታችኋል? ሰላምታዬ ይቅደም። በአፍሪካ ቀንድና ቀይ ባህር አካባቢ ለረጅም ጊዜ ቀውስን ፈጣሪ ሆና የከረመችው ሳውዲ አረቢያ አሁንም ብሶባታል እንጂ አላረፈችም። በመሰረቱ ጸረ ጭቆን፣ ጸረ ፓለስታይንና የአሜሪካ መጋዣ ሆና የቆየችው ሳውዲ አረቢያ ዛሬ የሻቢያ ደጋፊና አጋር ሆና የመንን ከኤርትራ ምድር መደብደብና ማጥቃት መቀጠሏን የማያውቅ የለም። በኤርትራ ምድር ሳውዲም ኤሚሬትም የጦር ሰፈር ገዝተዋል። ኮሎኔሉን አሜሪካ በላያችን ስትሰይም ደጋፊና ተባባሪ የሆኑት ሳውዲና ኤሚሬት ናቸው። ከኤርትራ ጋር ኮሎኔሉን ሲያስማሙ ምን እንደተባባሉ የኢትዮጵያ ሕዝብ በጥቂቱ ማያውቅም። እነዚሁ ኃይሎች ናቸው የአረቦች ራቢጣ ያባይ ግድብ ሐይቅ እንዳይሞላ ብለው ውሳኔ በጋራ ያሳለፉት። ዛሬ ደግሞ በአሜሪካ ግፊት የሱዳን ግዚያዊ መንግስት ለእስራኤል ተጎንብሶ ህዝቡንና ፍልስጤሞችን ሲከዳ በመቶ ሚሊዮኖች ዶላር ሱዳንን እደግፋለሁ ብሎ ብቅ ያለው ይኸው የሳውዲ መንግስት ነው። ትላንት ኦነግን ወያኔን የኦጋዴን አማጽያንን በጸረ ኢትዮጵያነት ሲረዳ የቆየውና ኢትዮጵያውያን የቤት ሰራተኞችን ሲበድል ሲገድል የቆየው ሳውዲ መንግስት የአፍሪካም የኢትዮጵያም ጽኑ ጠላት ነው። የኮሎኔሉ ዋና ደጋፊና ወዳጅ ነው። ይህን ከቶም መርሳት መዘንጋት አያስፈልግም። ስዩም መስፍን ብሎ ውጭ ጉዳይ ሚኒስትር ብለን ስንሳለቅ የባሱት የበሰበሱት መጥተውብናል ሲሉ ኢድሪስ ዋሌ ከጀዳ ሳውዲ አረቢያ ደብዳቤያቸውን አጠናቀዋል። ለፍኖተ ዴሞክራሲ ሬዲዮና ለፕሮግራሙ ተከታታዮች በሙሉ ሰላምታዬን አቀርባለሁ። ተቃጠልኩ፣ ነደድኩ፣ ህዝብ ያልኩት ነጋ ጠባ ሲጃጃል ደንቆሮች ሲዘውሩት ሲጫወቱበት ሲጨፍሩበት ሲያስጨፍሩት ሲያስጓሩት እያየሁ ነደድኩ። በጅምላ አታውግዝ ይሉኛል፣ ግን አማራውን ምን ነካው ብል ስህተት ይሆንብኛል እንዴ? የኢትዮጵያ ዋና ጠላት የአማራው ዋና ፈጂ ኮሎኔል አብይ ሆኖ ይያለ በአሜሪካው ትራምፕ ላይ ጨፈራው መድራቱ ወይ ነዶ ያሰኛል። ትራምፕን አስታራቂ አደራዳሪ ብሎ የዶለው አብይ ራሱ አይደለም? ትራምፕ ምን አረገ? ግብጽ በቦምብ ግድቡን ልታፈነዳው ትችላለች ማለቱ በደንብ ትችላለች። የአብይ ምላሽ ዋጋቢስ እንደሆነ እንኳን ግብጽ እኛም እናውቃለን። ትራምፕ በጓዳ የተነጋገሩትን በይፋ ማውጣቱ ያስመሰግነዋል እንጂ ኢትዮጵያን ደፈረ በሚል ሰልፍና ዘለፋ ሊደርስበት ባልተገባም ነበር። አሜሪካ ያልደፈራት ለመሆኑ ማን ሊደፍራት? አብይን ሲሾምብን ተቃውሞው ያልተሰለፉ ዛሬ ግብጽን ደገፈ ብሎ ቡራ ከረያቸው ያስቃል እንጂ ቅንጣትም ቁም ነገር የለውም። ግብጽ ሊደበድብ ይችላል ግድቡን ብሎ ፍኖተ ሲያነሳ በዘመናዊ ሚሳኤል ግድብ ታጥሯል ብለው ይቀላመዱ ናቸው እኮ ዛሬ ትራምፕ ላይ ሊጨፈሩ በአብይ አነሳሽነት የተነሱት። ኮሎኔል አብይ ወዳጅ ያላቸው ናቸው ዛሬ የሚያስጨፈሩት። የፈረደበትን አማራ ሊማገድ እንጂ አብይ የሚዋጋለት ጦር ከቶም የለውም። ዜጎች በገዳዮቻቸው ተሰንገው የሚነዱና መጫወቻ የሚሆኑ ከሆነ ኢትዮጵያን ፈጣሪ ይጠብቃት። ልጆቿ ከቶም አልቻሉበትም እና ሲሉ መስከረም ግርማ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል።
ሰላም እና ጤና ለእናንተ የፍኖተ ራዲዮ አዘጋጆችና ለአድማጮቻችሁ በሙሉ ይድረስልኝ። ይህን ደብዳቤ ለመጻፍ ያበቃኝ የሰሞኑ የፕሬዝዳንት ትራምፕ ስለ አባይ ግድብ የሰጠው አስቂኝ መሳይ ማስፈራሪያ ነው። ማስፈራሪያው በኢትዮጵያ ላይ ያተኮረ በመሆኑ ነው ለመጻፍ የተነሳሁት እንጂ አሁን ላለው መንግስት ወይም መንግስቱን መራለው ከሚለው የትራምፕ ቡችላ ቤድ ጋር ለመስጠት አይደለም። መስሎ የተበቃችሁ ካላችሁ ተሳስታችኋልና ገለል ልበሉልኝ። እኔ ለኢትዮጵያ መንግስት ሆነ ለአባብዩቅና ሰጥቼ ማላውቅም። ለኔ ትኩረቴ ለሰፊው ህዝብና ለገና ነው አናት ሀገራችን ኢትዮጵያ ነው። አንዳንድ ሰዎችና በተለይም ድንገት ብቅ ያሉ የየጎጣቸውን አጥር የቀለሱ ፖለቲከኛ ነን ባዮች በእነዚህ ሁለት የተለያዩ አመለካከቶች ላይ የተጠናገረ አመለካከት እንዳላቸው አስተውያለሁ። ወደ ተነሳውበት ነጥብ ለመለስና አራዳ መሰሉ ትራምፕ የግብጹ መሪ ሲሲ ምን እንዳቀመሰው ባላውቅም ምናልባት ከአሜሪካ ከተሰጠው እርዳታ ቆንጠር አድርጎ ለምርጫው እንደረዳው ልግስና አግኝቶ ይሆን? ግብጽ ግድቡን በትመታ አልፈርድባትም ሲል ግብጽን አግስፎ ኢትዮጵያን አድቅቆ መልእክቱን በማስፈራሪያ ሱቦ ሊያስቀምጥ ሞክሯል። ትምክተኞች ማሰብ አይችሉም ሆኖ ነውና የምርጫ ጊዜያቱ በቀናት ርቀት ይያለ ለምን የአሜሪካ ዜግነት ያላቸውን ትውልደ ኢትዮጵያውያንን ማስቀየም መረጠ? የአሜሪካ መንግስት የውጪ ፖሊሲ ያመጣ ይህምን ብዛም የማይቀየር ቢሆንም የመሪዎቻቸው አመለካከት ጫና ሊያሳድር መቻሉን መካድ የለብንም። በመሆኑም ኢትዮጵያውያን ድምጻችንን ለባይደን መስጠት አለብን ብዬ ለወገኖቼ ምክሬን አስተላልፋለሁ። የአባይ ግድብ ሳይጀመር ድሮ ድሮ የግብጽ መንግስት በአባይ ወንዝ የተነሳ በኢትዮጵያ ላይ የበላይነትን ይዛ መኖር መፈለጓን በተለያዩ መንገዶች አሳይታናለች። ዋነኛዋን የአባይ ባለ ንብረት የሆነችውን ኢትዮጵያን ያላካተተ ግን ለግብጽ የሚያግዝ የአባይን ውሃ አጠቃቀሙል ተንኮለኛው እንግሊዝ በተደጋጋሚ እንዳፈራረመቻቸው ታሪክ ዘግቦታል። ከንቱ ፊርሚያ። የግብጽ ሴራ ከአባይ ግድብ መሰራት ለት አልተጀመረም። አልሆነም እንጂ ግብጽ ከኢትዮጵያ ጋር ድንበር የምትጋራ ቢሆን ኢትዮጵያን ወራቀይ ለማድረግ ተቆጥሮ የማያበቃ ጦርነት በከፈተች ነበር። ይህ እንደማይሆን በማውቋ ገለ ዘመን አደካማ ኢትዮጵያን ለማየት ግብጽ ያልፈነቀለችው ድንጋይ የለም። ኢትዮጵያን ለማዳከም ከኢትዮጵያ ማህፀን በወጡ ልጆቿ ይህ ነው የማይባል ፈተና ወጥራብናለች። ጸረ ኢትዮጵያ የሆኑ እንደ ሻቢያ፣ ወያኔ፣ ኦነግ፣ ዮጋዴን ድርጅቶችን ስትቀፈቀፈም ከርማለች። የነዚህን ድርጅቶች ለመርዳት ደግሞ ከአሜሪካ፣ እንግሊዝ፣ ጀርመን፣ ኖርዌይ በርካታ እርዳታ ተደርጎላቸዋል። እነዚህ ሀገር በቀል ባንዳ ድርጅቶችንና የተጠቀሱትን ሀገሮች ሰራቸውን እየተከታተሉ ያጋለጣቸው ያፋ ሊመሰገን ይገባዋል። ያፋ ቆራጥ አቋሙን በማሰማቱ በእነዚህ እናጡት ነካሽ ድርጅቶች ጦርነትም ተከፍቶበት ከፍተኛ ጉዳትም ደርሶበታል። እንደው ግረ መንገዴን ተቀሳ አድርጌ ለማለፍ የምፈልገው በቅርቡም የቀድሞ የግንቦት ሰባት መሪ የነበረው ብርሃኑ ለኢሳትና ኤርትራ ውስጥ አሉላላቸው ጦር የሚመደብ ከግብጾች ገንዘብ መቀበሉን በምን ውል ላይ ተመስርቶ እንደነበር ግልጽ ማድረግ ይጠበቅበታል የሚል ጠንካራምነት አለኝ። የተሰጣቸው 2 ሚሊዮን ዶላር ነበር ግን 1.5 ሚሊዮኑን ሻቢያ እንደወሰደባቸውም ይወራል። እውነት ነው ዶክተር ብሬ? በእውን ግብጽ ግን ግድቡን ትመታለች? አታደርገውም ባይባልም ግን የመጀመሪያ ምርጫዋ እንደማይሆን እርግጠኛ ነኝ። እያደረገች የነበረችውና እያደረገች ያለችውም በቀፈቀፈቻቸው ድርጅቶችና ግለሰቦች ወክልና ጦር መክፈታቸው የታየም እየቀጠለም የሚታይ ሀቅ ነው። እንደ መንደርደሪያ ይህን ካልኩ በኋላ አጥብቄ ለመናገር የምፈልገው ታሪካዊ ሀቅ አለኝ። በኢትዮጵያ ብቻ የሚከሰት ወይም የተከሰተም አይደለም። በሌሎች ሀገሮች ተስተውሏል። መሪዎች አገዛዛቸው ሊወድቅ ነው ሲባል ሁኔታውን የሚለውጥ ያልተጠበቀ ድል ብቅ ይልላቸዋል። እድሉ ካልተፈጠረላቸው ደግሞ ራሳቸው ሁኔታውን ይፈጥሩታል። የአጼ ኃይለ ሥላሴ መንግስትን የተፈታተነው የጣሊያን ወራሪ ጦር የኋላ ኋላ በጀግኖች አርበኞች ድል ሲደረግ ንጉሱ መንግስታቸውን በባንዳዎች በማጠር የስልጣን ዘመናቸውን አራዝመዋል። ንጉሱ ለሀገራቸው ደማቸውን ያፈሰሱ ጀግና አርበኞች ስልጣናቸውን እንደሚቀዳቀኗቸው የቅንጣት ያህል ባለመጠራጠራቸው ወደ መንግስታቸው ደጃል አስጠጓቸው። ፋሽስቱ የደርግ መንግስት ሊንኮታቆት ሲል የሶማሌን ጦርነት ሰርቶ የኢትዮጵያን ህዝብ ከዳር እስከ ዳር አንቀሳቅሶ የመግዛት ጉልበቱን ያመነመነውን የአፋይል ከፉኛ እንደመጣው የቅርብ ጊዜ መጥፎ ትዝታ ነው። ወያኔ ደግሞ ለመሞት አረሞት ሲተናነቀው የባድሜን ድራማ በመፍጠር የህዝቡን ልብ በማነውለን ከባድሜ መልስ ወደ መለስ በማለት የስልጣን ዘመኑን አራዘመ። በስልጣን ለመቆየት የሚፈልጉ አምባገነን መሪዎች አምድሮ የሚነሳባቸውን የህዝብ ትግል አቅጣጫ ለማስቀየስ የሚያስችላቸው አገር ነከሳሰቢ ችግሮችን የመፍጠር ችሎታ እንዳላቸው የቅርቦችን መሪዎቻችንን ታሪክ አይተናል። የግብጽ ባባይ ላይ ያላት ማስፈራሪያውን በስልጣን ላይ ያለው አቧበይ የስልጣን እድሜ ማራዘሚያ ይጠቅም ይሆን? ይህ ጥያቄ አስቸጋሪ ሆኖ ሳንቲም በመወርወር የግምት ወይም የመላመት መልስ ፍለጋ አስኬድም። መልሱን ለማግኘት ግን የመሪውን የፖለቲካ ገጸ ባህሪ መመርመር ይገባል። አጼው በህዝብ አልተመረጡም፣ ፋሽስቱ መንግስቱ በህዝብ አልተመረጠም፣ መለስም በህዝብ አልመረጡን እናውቃለን። ለመሆኑ አበይ ህዝብ መርጦት ነው ለሁለት አመት በዙፋን ላይ ቆጥጥ ያለው? መልሱ በህዝብ አልተመረጠም ነው። በርግጥ በህዝብ እንደተመረጠ የማስመሰል ድራማ መስራቱን አንዘነጋም። እንዳለፉት መሪዎች አምባገነን ታይቶበታል ወይ? እንዳምባገነን የሚገዛ እንዳምባገነን የሚያወራ እንዳምባገነን የሚዋሽ እንዳምባገነን ተክለሰውነቱን ለመስከል የሚፈልግ እንዳምባገነን በስልጣኑ ላይ ለዘመናት ለመቆየት ዘዴዎችን የሚቀፈቅፍ እንዳምባገነን ባለግዚዎቹ ምስኪኑን ህዝብ ሲያርዱ የማይሰጠጥተውና ለማስቆም ፈጣን እርምጃ የማይወስድ እንዳምባገነን ዛቻና ማስፈራሪያ የሚደረድር ከሆነ አምባገነን እንጂ ሌላ ምን ሊባል ይችላል? ባጭሩ በህዝብ ሳይመረጥ ስልጣን የጨበጠ የስልጣን ዘመኑን ማስረዘም የሚፈልግ አምባገነናዊ ባህሪ ካለውና በስልጣን ዙሪያ ባብዛኛው የመጣበትን ወገን ብቻ ያሰባሰበ መሪ በመሆኑ የግብጽን ሁኔታ ልክ እንደ ፋሽስቱ መንግስቱ የሶማሌ ሁኔታ የማይጠቀምበት ምክንያት አለ ለማለት አያስደፍርም። ግን የኢትዮጵያ ህዝብ ፈቅደለታል ወይ? የማንኛውም ሀገር ህዝብ ሀገሩን ከውጭ ወራሪ መከላከል መብቱም ግዴታውም ነው። መብቱንና ግዴታውን ግልጽ ማድረግ ደግሞ የሚጠበቀው ከህዝብ እንጂ ከመሪ አይደለም። ምናልባት የኢትዮጵያ ህዝብ ባለፉት መሪዎች የተጨበረበረው መብቱንና ግዴታውን በውል ባለመንደፉና ተግባራዊም ባለማድረጉ ነበር። መንግስቱ ልጆቹን እየጨፈጨፈ አባቱን ወደ ሰማሉ ጦር ሜዳ ሲያዘምተው እንዴት ተደርጎ ብሎ ጠይቆ ቢሆን ማለትም ለሀገሬ መዋደቅ ግዴታዬ ነው፣ የቤተሰቤ ህልውና መረጋገጥ ደግሞ መብቴ ነው ብሎ በነበረ ከፋሽስቱ መንግስት ሰቆቃ በተወጣ ነበር። ከባድሜው መልስ ወደ መለስ የሚለው መፈክር ተቃውሞ መለስን በቅድሚያ የማውረድ መብቱን አስከብሮ ቢሆን የባድሜ እዚያ ሁሉ ህዝብ ደም ባልፈሰሰ ነበር። ቀደም ሲል የግብጽ ተንኮል ዛሬ የተጀመረ ለመሆኑን አይተናል። በርካታ ጻፊዎችም ወደፊት የሚካሄደውን ጦርነት በቤንዚን ምክንያት ሳይሆን በውሃ ምክንያት ነው ብለው አስጠንቅቀዋል። አሜሪካ በአረብ ሀገሮች ዙሪያ የሚታካሄደው ጦርነት ዋነኛ ምክንያት ቤንዚን ስለመሆኑ ተረድተናል። በርግጥ የቤንዚኑ ጦርነት ባይጠናቀቅም የውሃው ጦርነት ግን እዚያም እዚህም ከበሮ እያስመታ ነው። የአሜሪካ ግብጽን ደግፎ በኢትዮጵያ መብት ላይ ማስፈራሪያ መደርደሩ ጦሱ ወደ ውሃው ጦርነት የመግቢያ ጭላንጭል ይሰጣል። ኢትዮጵያን ሀገራችንን የመከላከል ግዴታ አለብን። ግዴታችን ሀገራችንና ህዝባችንን ከአጥፊ ወራሪዎች ልክ እንደ አድዋው መከላከል ነው። ዋጋ የምንከፍለው ለመንግስት ወይም ያለፍላጎታችን በላያችን ላይ ለተወዘፈው ዘረኛ መሪ አይደለም። ዋጋ የምንከፍለው ለኛና ለሀገራችን ብቻ ነው። ለነገሩ ግብጽ አምሮዋን ስታ የጠቡ ጀማሪ አትሆንም፣ ግን ዛቻና ማስፈራራቱን አምርራ ትቀጥልበታለች። የኢትዮጵያ ህዝብም ጦርነት አይፈልግም። ጦርነትን ለማስጀመር ግን መንግስት በእጅጉ ይፈቅደዋል። ምክንያቱም የኢትዮጵያ ህዝብ በጉያው አስገብቶ ለመጋለብ ስለሚረዳው ነው። ይህ የመንግስት የተጃጃለ ምኞት ሲሆን የዘንድሮ ህዝባችን ከታሪኩ ብዙ ልምድ አለውና የቅድሚያ ምላሹን ያዘጋጃል የሚል እምነት አለኝ። ዛሬ በኢትዮጵያችን ውስጥ ያለውን አስከፊ ሁኔታ እናውቀዋለን። መፍትሄ ሰጪው ህዝብ ነው። ለመፍትሄው ማስተጣጥ እንዲያመች በቅድሚያ የህዝባዊ ግዛዊ መንግስት መቋቋም የግድ ይላል። አካሄዳየው
ከመጥረ አንልከ
Thank you. ሰላምታዬ ይድረሳችሁ ለፍኖተ ዲሞክራሲ የያፓ ሬዲዮ አዘጋጆች በሙሉ ሰላም ናችሁ አላችሁልን የኢትዮጵያ አምላክ ሁሉም ከእናንተ ጋር ይሁን ይያልኩ እንደተለመደው ቻናጭር መልእክቴን በድጋሚ እንድታስተላልፉልኝ በአክብሮትና በጥሞና እጠይቃለሁ አብረን ኑር ብዬ አታይቻት ቤቴን ጩቤ ይዛ መጣች ልትቆርጣው አንጀቴን ከጥቂት ወራት በፊት በአዲስ አበባና የኢትዮጵያውና መናገሻ እንደሆነችና ይህንን ክብር ይዛ እንደምትቀጥል በፈንተ ዲሞክራሲ አድማጮ ደብዳቤ ፕሮግራም እንዲተላለፍልኝ ተደርጎ ነበር። ታዲያ አሁንም ጥቂት የዘረኛ የፖለቲካ አክራሪዎች አዲስ አበባ የኛ የግላችን ነች ብለው የሚታገሉ አዲስ አበባ ከኛ ብለው ደርቀዋል። እኔም ዛሬ አዲስ አበባ ከተማ የሁሉም የኢትዮጵያን ዜጎች እንጂ የተለየ የብሔረሰብ የግል ርዕሰ ጉልት እንዳልሆነች በድጋሚ ለማስረገጥ ይቺን ደብዳቤ መጻፍ ተገድጃለሁ። የማይሰማ ልብ መልሶ ልብ ያድርቅ እንደሚባለው ተረት አሁንም እነኛ አክራሪ ብሔረኞች አዲስ አበባን አትንኩብን የኛ የግላችን ነች ብለው ባረጉ የፈረስ ለመጋለብ ይጥራሉ። ዘመኑ 21ኛው ምዕተ ዓመት መሆኑን አልተረዱም። ኢትዮጵያ አዲስ አበባ ኢትዮጵያ ነች። የኢትዮጵያ ብቻ ሳትሆን የአፍሪካ አካልና የዓለም ማዕከል ነች። ይህንን አምኖ መቀበል ግዴታም አስፈልጊ ነው። ኡነታው እንደ ፀሐይ የሞቀ እንደሙሉ ጨረቃ የደመቀ እንደ አቦልውና ያመረቀ ነው። አዲስ አበባ በሁሉም ዜጎቿ ተወዳ ተከብራ እንደ ስሟ ተውባና ተደንቃ የምትቀጥል ከተማ ነች። የፖለቲካ ማዕከል፣ የንግድ የኢኮኖሚ መናኸሪያ፣ የባህልና የዲፕሎማሲ ለውጥ መከናወኛ እንጂ የተለየ ብሔር ማምለኪያ ጣዖት አይደለችም። በውስጧና በአካባቢዋ ቀላልና ከባድ ኢንዱስትሪዎች የተገነቡባት ስለሆነች ማንኛውም ዜጋ እንደ ችሎታው እውቀቱን እየተቀመ እርሱም የሚጠቀምባት ከተማ ነች። አዲስ አበባን በተለዩ ስሞች የሚጠሯት ሸገር፣ ፊንፊኔ በማለት እየጠሩ የሚያሽሙኑት ከተማ መሆኗ ያልተለመደ አይደለም። በተለያዩ ሀገሮች የሚኖሩ ህዝቦች ሀገሮቻቸውና ከተሞቻቸውን በየራሳቸው ባህልና ትርጉም ሰጭ ስለሆነ ስም ይጠሯቸዋል። እነኚህ ከተሞችና ሀገሮች በዓለም ደረጃ የሚታወቁባቸው ስሞች እንዳለ ሆኖ ማለት ለአብነት የሚከተለው መጥቀስ ይቻላል። አንደኛ ካይሮ በተወላጇ ዘንድ አልቃሂራ ተብላ ትጠራለች። ደማስቆ ደማሽ ትባላለች። ሶስተኛ መቃዲሾ ሀመር ትባላለች። አራተኛ አልጄሪያ ገዛየር ይሏታል። አምስተኛ ሞሮኮ መቅሪብ ብለው ይጠሯታል። በበኩሌ አዲስ አበባን ተወላጆቿ ነዋሪዎቿ በተለያየ ቁልምጫ ስሞች ቢጠሯትና ቢያሽሙኑናት ችግር የለብኝም። እኔን የሚከፋኝ የሁላችንም የኢትዮጵያውያን የጋራ ሀብትና ንብረት ታሪክና ኩራት የሆነችውን ዋና ከተማ አዲስ አበባ የግላችን ነች ብቻ ነች የሚለው መርዘኛ ከፋፋይ ጉዳይ ነው። ፊንፊኔን ኬኛ፣ ሸገር ኬኛ፣ አዲስ አበባን ኬኛ፣ ለገዳዲን ኬኛ፣ ቢሾፍቱን ኬኛ፣ ሱሉልታን ኬኛ ወዘተረፈ የሚለው አመለካከት ትውልድን ከትውልድ ዜጋን ከዜጋ የሚለያይ መጥፎ አመለካከት መወገዝ ይገባዋል ብዬ አምናለሁ። ያ አቋም ደግሞ የብዙ ኢትዮጵያውያን ወገኖች አመለካከትም ጭምር ነው ብዬ አምናለሁ። አዲስ አበባን አሁን ከደረሰችበት ደረጃ ሊያደርሳት የቻለውም የሁሉም ኢትዮጵያውያን ነዋሪዎች ጥረትና ርብርቦች መሆኑ ሊሰመርበት ይገባል። ኢትዮጵያዊ ዜግነት ከሚያጎናጸው መብት ዋነኛው ሁሉ ዜጋ የመላዋ ኢትዮጵያ ሙሉ ባለቤትም አዛዥም አራጊና ፈጣሪ ጭምር እንደሆነ የተረጋገጠለት ነው። ዜጎች የሀገራቸውን ዋና ከተማ አስመልክቶ የሬኔች ያንተ አይደለችም መባባል መነታረኩና መካሰሱ የሚያሳፍርና ስቅ የሚያደርግ ጉዳይ እንደሆነ ይሰማኛል። አብሶማ ኢትዮጵያን ያህል ረጅምና አኩሪ ታሪክ ያላት ሀገር ዜጎች መከሰቱ አንገት ሰባሪ ነው። የአዲስ አበባን የማን እንደሆነ እንዳለባት አስመልክሎ ሁለት ደብዳቤ ጽፌያለሁ። በዚህ ጉዳይ ላይ ሶስተኛ ተጨማሪ ደብዳቤ ለመጻፍ እንደማልገደድ ምኞቴ ነው። ሀገራችን ዛሬ አዲስ አበባ መሆን የማን መሆን አለባት የሚለው የበለጠ ብሔራዊ ችግሮች ገጥመውታል። ችግሩን ግዝበት በቀላሉ ማየት የሚቻል አይመስለኝም። በዚህ እጅግ ግዙፍ በሆነ ብሔራዊ ሀገራችን ላይ እንዳናተኩር በአዲስ አበባ ይገባኛል ላይ የኔ ግሌ መሆን አለበት በሚለው ዝባዝንኬ ላይ ግዚያችን እንደናጠፋ ሆን ተብሎ የሚደረግ ደባ አክሽፈን በዋና ጉዳይ ላይ እንድንረባረብ ጥሬን አቀርባለሁ። አመሰግናለሁ። ኢትዮጵያ ሀገሬ በነጻነቷ በአንድነቷ ሁልጊዜ ትኖራለች። አመሰግናለሁ። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች አቅራቢዎችና አድማጮች ልባዊ ሰላምታዬ ይድረሳችሁ። አንድነት በፍኖተ ዲሞክራሲ ሲነገርና በሌሎች ሲወራ ዲሞክራሲ በፍኖተ ሲተረጎምና በሌሎች ሲቀባጥር ሰላም በፍኖተ ሲነሳና በሌሎች ሲጮህ የህዝብ ፍቅር በፍኖተ ሲቀኝ ሲደረደርና በሌሎች ሲፈተል ለየቀል ነው። ወትሮውንም ዱባና ቀላበቃቀሉ ለየቀል ነውና ዲሞክራሲ በግፈኞች በበዝባሽ ዘራፊዎች በክፎች ሲነሳ ጥም ይሆናል። ዲሞክራሲ በሌቦች ሲዘመር ለቅሶ ይሆናል፣ ደም ማሰስ ይሆናል። ኢትዮጵያ በቁርጠኛ ልጆቿ በኢህአፓዎች ስትነሳ በጠባቦችና ባድርባዎች ስትጠራ በልጅነታቸው መካከል ገደል አለ። ኢትዮጵያን ማንሳትና የምር ልጅዋ ሆኖ መገኘት ልጅነታቸው የጠነከረና የገዘፈ ነው። ኢትዮጵያን አንቆለጳጳሰው ይጠሩና እድሜዋን ማሳነስን እንደ እድሜ ማሳጠሪያ መሰጥ እየተጠቀሙበት የኢትዮጵያን እድሜ በነሰመጥር አርበኛው ጃጋማ ኬሎ እድሜ እየሰነከሉ ይገኛሉ። የዲሞክራሲና የሰብአዊ መብቶችንም ሲያነሱ አቋዊ መሆኑ የሚያስታውቅ ሲሆን አንዳንዶች የኢትዮጵያ በመርጫ አልበሰለም የሚሉ ድፍንቅሎች ተበራክተዋል። ደደብ ማለት ለጠባብ ዘረኛ ቡድን የሚጎናበስ ማለት ነው። በዚህ ክፍ ወቅት ባንዳ የሚለው ታሪካዊ ቃል ባንዳዎች እርስ በርሳቸው ሲሰዳደቡበት ስንሰማ የፖለቲካ ቁማሩን መጦዝ ማስተዋል ያስችለናል። ባንዳ ማለት እኮ አገሩን የከዳ በጭብጥ አሻሮ ኢትዮጵያዊ ማተቡን ያንድነት ቃል ኪዳኑን የበጠሰ ያርበኞች አጽም ላይ አዋራ የበተነ ሁሌም ራሱን በጭብጥ ምናምንቴ ለሽያጭ የሚያቀርብ ነው። ለባንዳዎቹ አንድነት ማለት ግንጠላ፣ ሀቅ ማለት ሐሰት ነው። ስለዚህ ወያኔም ሆነ ኦዴፓ ያደግም ይሁን ብልጽግና ሁሉም ያገርን ክብርና ሉዓላዊነት ለማፍረስ የተሰለፉ በመሆናቸውና በአገር ገበና ከባዳን ጋር የሚደሉት በመሆናቸው ባንዳዎች ናቸው። በተለይ በውግዘት ሊነሱ የሚገባቸው ከዘረኛ ገዢዎች ጫማ ስር እየተንፏቀቁ በተቃዋሚ ስም የሹመት ቅንጥብጣቢ እንዲወድቅላቸው ዘወትር አፈር ልሰው አቧራ ሆነው በአቧራ ላይ ነጫጭ የሚልሱት በገዛ ፈቃዳቸው ውሻ ርክስክስ የሆኑትን አንዳች የእሳት ላንቃ እምሽክ አርጎ ይፍጃቸው። ከዚያም በ1969 ዓመተ ምህረት በኢህአፓ ጥቅም ላይ የዋለው አንጃ የሚለው ቃል ውዳቂ አተላ እበት የሆኑትን በድርጅት ውስጥ በኢህአፓ ውስጥ ኢህአፓን ለማፍረስ ከፋሽስቱ ደርግ ትእዛዝ እየተቀበሉና የፓርቲውን ከፍተኛ ሚስጥሮች በአደባባይ እየነዙና ማንኛውንም ሚስጥራዊ ጉዳይ የባቄላ ወፍጮ ላደረጉት የተሰጠ ስያሜ ነው። አንጃ ምንድነው በሚል ብዙ ተብሏል። አንጃ አንዳች እባጭ፣ አንጃ የሚከረፋ ጥምብ፣ አንጃ ባፉ በልቶ ባፉ የሚተፋ አውሬ ነው። አንጃ ልክ እንደ ባንዳ ልብ የሌለው በመሆኑ ማሰቢያውን ሆዱ ላይ ያደረገ ነው። እስከዛሬ የአፓን አስመልክቶ ከተጻፉት መጻሕፍት ቢያንስ 95% የሚሆኑት ባንጃዎች የተጻፉ በመሆናቸው የሐሰት ድርጊቶች ናቸው። ምንም እንኳ ያንጃና ያአድርባይ ባህሪያት ተመሳሳይ ቢሆኑም ለጠላት ገመናን በመሸጥ ግን አንጃ ይበልጣል። ለዚህም ነው አንጃ ሁላ ትቢያው እንዳይገኝ የዳሎሉ ነፋሪት አንፍሮ አንፍሮ ሲኦሊክ ተታቸው የተባሉ የሚረገሙት። አንጃ በቁሙ የሞተ በደመ ነፍስ የሚራመድ አስከሬን ነው። የቅርቡ አንጃ ለዘረኛው ኦዴፓ አፈርልሶን መታየት ባለመቻሉ ትኩረት እንዲቸረው የቋራው የኢህአፓ ሰራዊትን በታሪክ ስም ለመጻፍ መንደፋደፍ መጀመሩን ሰምቼ ከወዲሁ በመጽሐፍ መልክ እየተጠረዘ የሚታተም ሁሉ መጽሐፍ የኢህአፓ ታሪክ ሊሆን አይችልምና እንወቅባቸው። አንጃ የቱን ያህል ቢማር፣ አንጃ የቱን ያህል ቢሰለጥን፣ አንጃ የቱን ያህል ቢፎክር ያው ከሃዲ ያው አሜከላ ነው፣ ያው የበሰበሰ ቆሻሻ ነው። ረገጥ አድርጌ መናገር የምወደው አንጃ ከሐቅ የተጣላና ለሐሰት የቆመ መሆኑን ነው። ውድ የፍኖት አድማጮች፣ የአገር አንድነትን ሉዓላዊነትን ነጻነትን ለማስከበር ሐቅን ከሐሰት መለየት በሐቅ ለመታገል አድርባዎችና ባንዳዎች ጥግ ማስያዝ ይጠይቃል። ከደብዳቤ መንደርደሪያ ማንሳት እንደወደድኩት የሀፓ ኢትዮጵያ ሲል ባርበኝነት ሊሰዋላት እንጂ እንደ ወያኔ፣ እንደ ሻቢያ፣ እንደ ኢዜማ፣ እንደ ኦዴፓ፣ እንደ አረጋዊ፣ እንደ በየነ፣ እንደ መረራ፣ እንደ አንዳርጋቸው፣ እንደ ብርሃኑ ወዘተ ከጀርባዋ ሊያደማት አይደለም። የሀፓ ለአገሩ ግንባሩንና ደረቱን የሰጠ ነው። አንዳንዶች ህዝባዊ ትግል በመረጃና በማስረጃ መካሄድ ይገባል ይላሉ። የድንቆርናቸው መሰረቱ አሸዋ ላይ መሆኑን ሲያሳዩ ያፓ ግን ግፈኛ ስርዓት ከሰረ መሰረቱ እንደበሰበዘ ጉቶ ተመንግሎ ሊወገድ ይገባል ይብለው ካለት የጸና ቋሙን ያስተጋባ የትግሉ ነው ህይወቴን እየዘመረ ከኢትዮጵያ ህዝብ ጎን ጸንቶ እየታገለ ነው። ማስረጃና መረጃ ከሚባሉት ንጉሱ ሰበታ የነሰውራን ትምርት ቤት ሄደው ወጥቀመሱ ፋሽስቱ መንግስቱ ህፃናትን ባወርዶ ህፃናቱን አቅፎ ሳመ ያሁኑ መደዴ ኮሎኔል የጎዳና ወጣቶችን ቤተ መንግስት ጠርቶ ቆሞ አበላቸው ወዘተ አርቲ ቡርቲዎች የሥራቶቹን ቁንጮች ከንቱነት እንጂ በጎነት አያሳዩም። ይማለት እኮ አንጀሊና ጆሊ ከኢትዮጵያ አንድ ህፃን ለማሳደግ ወሰደች ያውም ከውሻዋ በታች አድርጋ እንደሚባለው ያለ ነው። ያፓ አለው አመስል ጉልቻን በጉልቻ ለማለዋወጥ ሳይሆን ጨቋኝ ግፈኛ ደም አፍሳሽ ሥራትን በህዝባዊ ዴሞክራሲያዊ ሥራት ለመተካት ነው። ይህ የኢሃፓይ ቃል ኪዳኑ የማዕዘን ድንጋይ ነው። የኢሃፓ አልፋና ኦሜጋው የዛሬ 48 ዓመት የድርጅቱ ቅርጽ ይዞ ህዝባዊ ትግሉን ሀብሎ ሲጀምር ሰፊው የኢትዮጵያ ህዝብን እንደ ቀንበር ተጫነበት ጭቆና ነጻ ለማውጣት እንደ ሰው እንዲታይ ለማድረግ የሀገሩ የኢትዮጵያ ህብረት የተከፋይነቱን መብት ለማስከበር የፖለቲካ ስልጣን ምንጭነቱን ለማስገንዘብና ማንንም ቡድን ማንንም ድርጅት ማንንም የውጭ ኃይል ማንም የታጠቀ ኃይል ወዘተ መፍቶቹን እንዳይገፈው ለመከላከል ነበር ዛሬም ይከተለው ይኸው ነው። አገርን መውደድ እንደይሃፓ ለተረገጠ ህዝብ መቆም እንደይሃፓ በጽናት መታገል እንደይሃፓ አንድነትን መጨበጥ ገንጣይ በታኝን መርገም እንደይሃፓ ሀቅን ማቀፍና በሀቅ መታቀፍ እንደይሃፓ መከራን መጋተር እንደይሃፓ ለማቸው በግፈኞች ለፈሰሰ እየታፈኑ ደብዛቸው ለጠፋ ለፖለቲካና ለህሊና ፈኞች ነጻነት መታገል እንደይሃፓ ነው። ምርቱን ከገለባው ጥሬውን ከብስሉ እንደሚባለው አድርባዎችና አንጃዎችን ዘረኞችና የግንጠላ መሰተኞችን ከበጋ መብረቁ ከይሃፓ እየለየን በይሃፓ ስር ተሰባስበን እንታገል የሚለውን መልእክቴን እንካችሁ ሲሉ ደቀ ገሞራው ከዋሸራ ጎጃም ደብዳቤያቸውን አጠናቀዋል። አልማጭቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን። አሸጋጋሪ ኮሎኔሎች አደናጋሪሹም ሁሉን የሳቱ ዜጎች ክፍል 4 መሸጥ የለመደ እናቱን ያስማማል የከሃዲ አንጃና ሪሃፓ ወያኔዎች እንቅስቃሴ ደረጃ መታት ይሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው የጀፍራትና አሜሪካ በህብረት ሊያፈኑት ሞክረው የዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የሞት ዶሉን ሊያስተምሩ ይችላል የምንኮራበት ክንውን ነው ያገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና አዳሪውን አገዛዝን ማንቆታቆታችን የሚያሳዝን ሳይሆን ሰየው የምንለው ነው ባጭሩ አዳሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም ለህዝብና ለሀገር ስንል የታገልነው ውጤት ነው ዛሬም አመረን የከተልንበት ነው ናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተፋክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም ለምን አንጃልናቸው የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለናቀም ታግለናል መከታናል እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር ይገን የኢሃፓ ምርጫና ጎዳና አልነበረም አሁንም አይደለም ያርበኞችም ፈለግ አይደለም አስተከተልነው ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል አንጃዎች አፈጣጠራቸው ከምንዋጋው ፍራትና ከበአዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ሁሉ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ተቋሚ ሊሆን ይችላል ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጸ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል አሜሪካ ባረጀ ቂም ሀቀኛውና ዋናውን ኢሃፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢሃፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም የጋበዛቸው ለጸረ ኢሃፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው ማንንም ላይጠቅ ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔን ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደት አዘቅት የከተታቸው ከሃዲዎችን ማስቀደም የመረጠው አዲሱ ሹም ጸረ ኢሃፓነቱ እንዲደብቅ አልቻለም አዲሱ ሹም የደርግና ወያኔን ጸረ ኢሃፓ ውንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም ለምን ጸረ ኢሃፓ ጎዳና ተመረጠ ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አፋልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ ያፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነስዩም መስፍን ሳይቀሩ በመረት መስክረዋል። ህዝብ ባንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ያፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በመር የተካሄደውን ትግል ማለታችን ነው ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ፍራአቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አስተምተናል። እነ ዴቪድ ሺንና ሀርማን ኮሆን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንብልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነካሳ ከበደ ሻለቃ ዳዊት ወዘተ በመገኘትና ስለ ኢሃፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማስተናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ሚስጥር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢሃፓ የለም አንጃዎች ኢሃፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅግ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢሃፓ ላይ የገሙ የገለሙ ክሶችን ደግሞ አስተምቷል። የአንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢሃፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ ኢሃፓን ግን እንደተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። ያለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢሃፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢሃፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያንሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ እናግዛችኋለን አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከቴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢሃፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተራቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙሃን ድምፅ ወሳኝነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢሃፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀሳቀስ በመሆኑ ይህ መርህ ሲጣስ ሁሉም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሉም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹምፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያስተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ካሳቡ ተቀባይነት ያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከክ የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ ለወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሄደዋል። ይህን የጉባኤ ረገጣ ህገወጥ ድርጅት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም የኢሃፓ ዲሞክራሲያዊ የኢሃፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይገለሰብ ቀደምም የኢሃፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢሃፓ ነኝ መስራች ነኝ ጠቅላይ ሚኒስትሬን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢሃፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢሃፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትር ይብዬ መጣራው ሰው አገኘኋል።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ኢሃፓ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ተሳተፍኩ። ሆነም በመስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረም ተሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜ አናጠፋም። ይህ ያንጃ መሪ በፖለቲካ ምድረ በዳ ሲዋዥቅ ከርሞ ቀቢጸ ተስፋ አንጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ 3 ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስክ ጥሩ አቀባበል እናደርግልሃለን ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ እያደናገረ እንዳለ የደረስንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢሃፓን ለመከፋፈል ለማግለል አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽ መደመድ ነው ሁሉ ወድቅ እንደምናደርገው እርግጠኛ ነን። ማንኛውም የኢሃፓ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናውቀውና የተካንበት ትምህርት በመሆኑ ጊዜ አስጠፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ሕዝብ ጠላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። በአዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፓ አልተፋጠፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀለሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም፣ የራሳቸውን ከሃዲነት አጋለጡ እንጂ። ኢሃፓ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ሸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም።
ኮሶ ትልኮሪ ውስጥ ተቀምጦ ሲገዘግዘኝ ጨብጦ ሲያስጨንቀኝ ቆራርጦ ትናንሽ ትሎችን እየፈጠረ የአካሌ ዋልታ ማገሩን ሊጥል ሊያፈራርስ ሊቆራርጥ ስራስሩን ከላይ ታች ሲሯራጥ ሲመላለስ ጉልበቴን በልቶ እንዳልላወስ ሰርስሩኝ ተደብቆ እኔነቴን ሰርቆ እየተገላጠጠ ሊያጣባኝ ሀፍረት አልብቶ ሊያሳጣኝ ይበዛብኝ ቆረጥኩ ከውስጤ ላጸዳው ወሰንኩ። እንዲያም ሆነና መራራዬን ተግቼ ከአይነ ምድሬ ተቀላቅሎ አምቼ እንድገላገለው ከነሰንኮፉ ተነቅሎ ይብቃ አረ ይብቃ ብዬም እንድሽረው ከጊዜው ጋር ስታደፍ ዋ ደስ አለኝ ሽሩክሉክ ብሎ ሲወጣ አየሁት ከነግማቱ ሲዘረገፍ። እናም ለተጎሳቆሎ ላካሌ መካሻ ድጋሚ እንዳመኝ ለኮሶው ስል መርሻ መልሶ እንዳይጎዳኝ ቀን ሰዓት ጠብቆ በስፋት አበቀልኩ አንክኒት የኮሶ ዛፉ ወገብትና አንቆቁ። ምንኛ ቀለለኝ ተገላገልኩት ደስ አለኝ ያ የኮሶው ስል።